ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መጪው ምርጫ ነጻና ዲሞክራሲያዊ እንዲሆን ከአሁን ቀደም የአገሪቱ ምርጫዎች ላይ የታዩ ጉድለቶችን በሚያርም መልኩ መካሄድ አለበት ሲሉ የኢትዮጵያ ፕሬዝደንት አሳሰቡ።
ተአማኒና ተቀባይነት ያለው እንዲሆን በፖለቲካ ልሂቃንና የምርጫ ህዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል።
ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው። ዛሬ ለተከፈተው የአገሪቱ ፓርላማ ካሰሙት ንግግር የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ትናንትናና ከትናንት በስቲያ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ አካባቢና በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና ህብረተሰቡ ገልጸዋል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል።
ማህበራዊ ኃላፊነታቸውን በማይወጡ የመገናኛ ብዙሃን ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠይቀዋል። የዚህንም ዝርዝር ይዘናል።
ለምሽቱ ካሉን ዜናዎች መካከል በመላ ኢትዮጵያ ከሚገኙ 11 ከተሞች 22000 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ የተያዘው እቅድ ስራ መጀመሩን የሚኒስቴር መስሪያ ቤቱ አስታውቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር በትግራይ መቀሌን ጎብኝተዋል የሚሉትና ሌሎችም አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ መስከረም 26 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኒክ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። በመላው ኢትዮጵያ ከሚገኙ 11 ከተሞች 22000 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል። እቅዱን በተመለከተ ማብራሪያ የሰጡት የሚኒስቴር መስሪያ ቤቱን የሕዝብ ግንኙነት ኃላፊ አቶ ደረጀ ታዬ ስለ እቅዱ እንደሚከተለው ለአሜሪካ ድምጽ አብራርተዋል።
በተለያየ ምክንያት ከቤታቸው ተፈናቅለው በጎዳና ላይ የሚተዳደሩ ህጻናት፣ አረጋውያንና ሌሎች የህብረተሰብ ክፍሎች አሉ። እነኚህ በአስራ አንድ ከተማ ውስጥ መስተዳድሮችን ጨምሮ ማለት ነው፣ 9 ክልሎች ፕላስ ደግሞ ሁለቱ መስተዳድር አዲስ አበባና ድሬዳዋን አካቶ 11 ከተሞችን ከነኚህ በጣም በችግር ላይ ያሉትን ህጻናት ወደ 22000 የሚሆኑ ህጻናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው። ይሄ ሴፍትኔት ስራዎች አሉ። መንግስት በሚያደርጋቸው ስራዎች እነኚህን ቅድሚያ በማንሳት ወደ ተለያዩ ማዕከላት፣ ምቹ የሆኑትን ደግሞ ወደ ቤተሰቦቻቸው የመመለስ ያ ከመደረጉ በፊት ግን ይሄ ሪሃብሊቴሽን ስራ ይሰራል። የተለያዩ ስልጠናዎች በተለያየ ሱስም የተጠመዱ ከሆነ ወይ በተለያየ ነገር ያሉትን እነኚህን በማገገሚያ ውስጥ የተለያዩ ስልጠና በመስጠት ወደ ቤተሰብ የሚመለሱትን ቤተሰብ በመመለስ የተለያዩ ድጎማዎችን በማድረግ ትምህርት ቤት፣ ሌሎች ነገሮችን እንዲቀጥሉ ይደረጋል።
አቶ ደረጀ አያይዘው ከጎዳና ላይ የተሰበሰቡት ህጻናት ተመልሰው ጎዳና ላይ እንዳይወጡ የሚያደርግ እቅድም እንደተያዘ ገልጸዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ዛሬ በትግራይ ክልል መቀሌ ጉብኝት አድርገዋል። አምባሳደር ሬነር በጣም ፍሬያማ የሆነ ጉብኝት ማድረጋቸውን የገለጸው ከኤምባሲው የወጣው መግለጫ ከትግራይ ክልል ምክትል ፕሬዚደንት ከዶክተር ደብረጽዮን ገብረ ሚካኤልና ከትግራይ የንግድ ምክር ቤት አመራር ጋር መወያየታቸውን አውስቷል። በመቀሌ ዩኒቨርሲቲ ፕሬዚደንት በተዘጋጀ ውይይት ላይም እንደተካፈሉ ነው መግለጫው ያመለከተው። ባለፈው ሳምንትም በኢትዮጵያ የተለያዩ ሀገሮች አምባሳደሮች በትግራይ ክልል ጉብኝት ማድረጋቸው ይታወሳል።
የደቡብ ሱዳን መንግስትና የሽምቅ ተዋጊ ቡድኖች ባለፈው ዓመት የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ፈጥኖ መንቀሳቀስ አለባቸው ሲሉ በአገሪቱ የብሪታንያ አምባሳደር አሳሰቡ። አምባሳደር ክሪስቶፈር ትሮት በተለይ ለአሜሪካ ድምጽ በሰጡት ቃል የደቡብ ሱዳን ትኩረት ስርጭት ስምምነቱን የተፈራረሙ ወገኖች በቀጣዩ እንደ አውሮፓውያን የዘመን አቆጣጠር ህዳር 12 ይከናወናል ተብሎ ከታቀደውና ለረዥም ጊዜም ሲጠበቅ ከቆየ የሽግግር መንግስት ምስረታ አስቀድሞ አንድ ወጥ የጦር ሰራዊት ማደራጀት አለባቸው። በክፍለ ግዛቶቹ ቁጥር ዙሪያ ያለውን አለመግባባት መፍታት አለባቸው ብለዋል። የፊተኛው ስምምነት ተጠናክሮ የተፈረመውን ስምምነት ፈራሚዎቹ ወገኖች እስካሁን ቁልፎቹን አንቀጾች በሙሉ ተግባራዊ አለማድረጋቸው አሳዝኖኛልም ብለዋል።
ሞዛምቢክ ውስጥ በመጪው ሳምንት ማክሰኞ ምርጫ ይከናወናል። ነገር ግን አማጽያን በምርጫ ዘመቻዎች ላይ የሚያካሂዱትን ጥቃት እያባባሱ በመሄዳቸው ህዝቡ ፍርሃት አድሮበታል። የረጅም ጊዜው ገዢ ፓርቲ ይህን ያህል ከባድ የምርጫ ውድድር ገጥሞት እንደማያውቅ የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓውል ከጆሃንስበርግ ባስተላለፈችው ዘገባ ገልጻለች። አዳነች ፍሳዬ ታቀርበዋለች።
የሞዛምቢክ የምርጫ ውድድር ለረጅም ጊዜ በቆየው ገዢ ፓርቲ ፍሬሊሞና በተቃዋሚው ፓርቲ ሬናሞ መካከል የሚካሄድ ነው። ተንታኞች እንደሚሉት የምርጫው ሂደት ፍትሐዊነት ሊጎለው ይችላል የሚል ስጋት ይንጸባረቃል። ጃዝሚን ኦፐርማን ስለ አሸባሪነት ጥናት ያደርጋሉ፣ ተንታኝም ናቸው።
No, it's not going to be free and fair. There are simply too many indicators going against what the SADC is
አይሆንም። ምርጫው ነጻም ፍትሐዊም አይሆንም። ዲሞክራሲንና ዲሞክራሲያዊ ጭብጥን አስመልክቶ የደቡብ አፍሪካ የልማት ማህበረሰብ የቆመለትን ዓላማ የሚጻረሩ በርካታ ምልክቶች እየተንጸባረቁ ነው። ያም ሲባል በኮንጎ ዲሞክራሲያዊ ሪፐብሊክ የሆነውን አይተናል። በዚምባብዌና በማላዊ የሆነውንም ተመልክተናል። በመሃሉ ህጎች ይለወጣሉ፣ በሂደቱም ጥቅሞች ይለወጣሉ። ስለሆነም የደቡብ አፍሪካ የልማት ማህበረሰብ የሞዛምቢኩን ምርጫ እንዴት እንደሚከታተሉት እናያለን።
በመንግስትና በተቃዋሚው ፓርቲ የትጥቅ ክንፍ መካከል ለአስርተ ዓመታት ያህል ሲካሄድ የቆየውን ግጭት ለማቆም በቅርቡ የሰላም ስምምነት የተደረገ ቢሆንም የሚዘልቅ እንደማይመስላቸው የሰብአዊ መብት ተሟጋቾች ይናገራሉ። በሀገሪቱ ሰሜን ክፍል ምንነቱ ያልታወቀ ከባድ አመጽ እየተካሄደ ነው። በምርጫ ዘመቻዎች፣ በሰልፎችና መሰባሰቦች ላይ ጥቃቶች እየተፈጸሙ ነው። በጥቃቶቹም በመቶዎች የሚቆጠሩ ሰዎች እየተገደሉ ናቸው። በአሁኑ ወቅት የሚካሄዱት ጥቃቶች በሀገሪቱ ታይቶ በማይታወቅ መልኩ አስከፊ መሆናቸውን ተንታኞች ገልጸዋል። በሀገሪቱ ሰሜን ክፍል የሚካሄደው የአመጽ እንቅስቃሴ በአካባቢው ችግር አልባ ምርጫ ለማድረግ የማይቻል ሊያደርገው እንደሚችል
አዳነች እናመሰግናለን ለዘገባው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካውያን ኃይሎችን ከሰሜን ሶሪያ ለማስወጣት ያደረጉት ትክክለኛ ውሳኔ ነው በማለት እየተሟገቱ ናቸው። የዩናይትድ ስቴትስ ኃይሎች መውጣት ከነሱ ጋር በህብረት ሆኖ የሚዋጋውን በኩርዶች የሚመራ የሶሪያ ዲሞክራሲያዊ ኃይል ለአደጋ ያጋልጣል፣ ጸረ እስላማዊ መንግስት ቡድን ጦርነቱንም ይጎዳል ተብሎ እየተነቀፈ ነው። ከነዚህ ማለቂያ የሌላቸው ትርጉም አልባ ጦርነቶች ውስጥ መውጫችን ወቅቱ አሁን ነው። ብዙዎቹ ጎሳዊ ጦርነቶች ናቸው። ወታደሮቻችንን ማስወጣት አለብን። የምንዋጋው የራሳችንን ጥቅም ለማስጠበቅ የሚረዳን ከሆነና ድል የምናደርግበት ከሆነ ብቻ ነው ብለዋል ሚስተር ትራምፕ ማልደው ባወጡት የትዊተር መልእክታቸው። ቱርክ፣ አውሮፓ፣ ሶሪያ፣ ኢራን፣ ኢራቅ፣ ሩሲያና ኩርዶች ሁኔታውን ገምግመው በየመንደሮቻቸው የያዟቸውን የአይሲስ ምርኮኞች ምን እንደሚያደርጓቸው መወሰን ይኖርባቸዋል ያሉት ፕሬዚደንት ትራምፕ እኛ ያለነው በ7000 ኪሎ ሜትር ርቀን ነው፣ አጠገባችን ዝር ቢሉ ግን እንደመስሳለን ሲሉ አክለዋል። የትራምፕ አስተዳደር ባወጣው መግለጫ ቱርክ በሰሜን ሶሪያ ጥቃት ዘመቻ ለማካሄድ በያዘችው እቅድ በቅርቡ ትንቀሳቀሳለች ነው ያለው። የፕሬዚደንት ትራምፕ ጠንካራ ደጋፊ የሆኑት ሪፐብሊካኑ ሴኔተር ሊንዚ ግራም ውሳኔውን ጥፋት የሚያስከትል ሲሉ አጥብቀው ነቅፈዋል። ሌላው ሪፐብሊካን ሴኔተር ማርኮ ሩቢዮም እንደዚሁ ከባድ ስህተት ሲሉ ውሳኔውን ነቅፈውታል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲን በከባድ ወንጀሎችና ጥፋቶች በክህደትም ጭምር ተጠያቂ ናቸው ሲሉ ተናገሩ። በዲሞክራቶች የሚመራው ዩናይት ስቴትስ ተወካዮች ምክር ቤት በፕሬዚዳንቱ ላይ የከፈቱትን ምርመራ መቀጠላቸውን ይታወቃል። ፕሬዚዳንቱ ትናንት ማምሻው ላይ በትዊተራቸው አማካኝነት አፈ ጉባኤ ፔሎሲ ተጠያቂ ናቸው ያሏቸውን ወንጀሎች በህገ መንግስቱ አንድን ፕሬዚዳንት ከስልጣን ለማስወገድ የሚያበቁ ናቸው ሲሉም ተናግረዋል። ፕሬዚዳንቱ በአፈ ጉባኤዋ የሚመራውን ሂደት እንዲመሩ ኃላፊነት በሰጧቸው በተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር ዲሞክራቱ ኮንግሬስማን አዳም ሼፍ ላይ ነቀፋቸውን አጠናክረውም ቀጥለዋል። ሚስተር ትራምፕ ከዩክሬኑ ፕሬዚዳንት ጋር በቴሌፎን ያደረጉት ውይይት ኮንግሬስማን ሼፍ ያቀረቡትን መንገድ አስመልክተው ተቃውሞ ያሰሙት ትራምፕ አፈጉባኤዋ ስለ ሼፍ ውሸት እያወቁ ነው ሲሉም ተችተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በአህዱ ሬዲዮ 94.3 ላይ ደግሞም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ይሆናል።
በዚህ ዓመት የሚደረገው ምርጫ ባለፉት የአገሪቱ ምርጫዎች የታዩ ጉድለቶችን ለማረም መንግስት ቁርጠኝነት እንዳለው የኢትዮጵያ ፕሬዚዳንት አስታወቁ። የምርጫውን ሂደት ለማደናቀፍ የሚፈጸሙ ተግባሮችንም መንግስት በሕግና በስርዓት እንደሚያስተካክል አክለው ገልጠዋል። ፕሬዚዳንት ሳህለወርቅ ዛሬ በአገሪቱ ምክር ቤት መክፈቻ ላይ ባሰሙት ንግግር በምጣኔ ሀብት መስክም በቅርቡ ይፋ የተደረገው አገር በቀል የምጣኔ ሀብት ማሻሻያ ፕሮግራም ተግባራዊ እንደሚደረግ አመልክተዋል። መለስካቸው አምሃ ንግግራቸውን ተከታትሎ ተከታዩን አድርሶናል።
ፕሬዚዳንት ሳህለወርቅ ዘውዴ ዛሬ ለሕዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት አባላት የጋራ ስብሰባ ያደረጉት ፖሊሲ አመላካች ንግግር በሀገሪቱ ከአንድ ዓመት በፊት የተጀመረውን ለውጥ ስር ለማስያዝ ጠንካራና ሁሉን አቀፍ እንቅስቃሴዎች የሚደረጉበት እንደሆነ የሚጠቁም ይመስላል። ያለፈው አንድ ዓመት ተኩል ጊዜ በኢትዮጵያ ፖለቲካ፣ በዴሞክራሲ፣ በሰብአዊ መብቶች አያያዝ፣ በፍትሐዊ ተጠቃሚነት፣ በፍትሕ ሥርዓትና በኢኮኖሚ እንቅስቃሴ የነበረውን ሀገራዊ ጉድለት ማስተካከል የተጀመረበት ጊዜ እንደሆነ አስታውሰው 2012 ዓ.ም የለውጡ ጉዞ የተሻለ መሠረት የምናስይዝበት ይሆናል ብለዋል። የፖለቲካ ሥርዓቱን ዴሞክራሲያዊ ለማድረግ ከሚወሰዱ እርምጃዎች መካከል በዚህ ዓመት እንደሚካሄድ የሚጠበቀው ሀገር አቀፍ ምርጫ አንዱ እንደሆነ ጠቁመው መንግሥት ለዚህ ያለውን ቁርጠኝነት አመልክተዋል።
የምናካሄደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግጭቶች በሚያርም መልክ እንዲከናወን ነጻና ዲሞክራሲ ሆኖ ተአማኒና ተቀባይነት ያለው እንዲሆን በፖለቲካ ልሂቃንና የምልአተ ሕዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል። እነዚህን ሶስት አስፈላጊ ጉዳዮች ለማሳካት የመንግስት ቁርጠኝነትና ዝግጅት ብቻውን በቂ አይደለም። የኢትዮጵያ ሕዝብ፣ የፖለቲካ ድርጅቶች፣ የሚዲያ ተቋማት፣ የልሂቃንና የሲቪክ ድርጅቶች ቀናነት፣ ተሳትፎና ለአንድ ሀገራዊ ዓላማ መስራት ወሳኝ ነው።
የዚህን ዓመት ምርጫ ካለፉት ምርጫዎች የተሻለ ዴሞክራሲያዊ ማድረግ ከተቻለ ቀጣዮቹ የፖለቲካ ሂደቶች በጠንካራ መሠረት ላይ እንዲመሠረቱ ለማድረግ ዕድል እንደሚሰጥ ያስገነዘቡት ፕሬዚዳንቷ ይህንን ሂደት ለማሰናከል የሚፈጸሙ ሕገወጥ ተግባራትን ለመግታትና ለመግራት መንግሥት ቁርጠኝነቱ እንዳለው ጠቁመዋል።
መንግሥት ምርጫው ያለፉ ግጭቶችን በሚያርመል እንዲከናወን ነጻና ዴሞክራሲያዊ ተአማኒና ተቀባይነት ያለው እንዲሆን እንዲሁም የፖለቲካ ልሂቃንና መላ ሕዝቡን ተሳትፎ ያረጋገጠ እንዲሆን ከመስራት ባሻገር ሂደቱን ለማስተናከልና ለማድረስ የሚከናወኑ ሕገወጥ ተግባራትን በሕግና በስርዓት የሚያስተካክል ይሆናል።
ፕሬዚዳንት ሳህለወርቅ ዘውዴ ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት ንግግራቸው ሰፊ ትኩረት የሰጡት በምጣኔ ሀብቱ መስክ ይከናወናሉ ስላሏቸው የለውጥ ተግባራት ነው። የምጣኔ ሀብቱ የለውጥ ጉዞ የሚመራበት መርሃ ግብር ወይም ፕሮግራም በጠቅላይ ሚኒስትር አብይ አህመድ በተቋቋመው ኮሚቴ በቅርቡ ይፋ በተደረገው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም እንደሆነም በንግግራቸው አመልክተው ማሻሻያው የሚያተኩርባቸውን ጉዳዮች ዘርዝረዋል።
የመጀመሪያው የማክሮ ኢኮኖሚ ምዝገባችን ማስተካከል ሲሆን፣ ሁለተኛ ደግሞ ኢኮኖሚ መዋቅሮችን ማሻሻል። የኢኮኖሚ መዋቅር ማሻሻያ ፕሮግራሙ የኢንቨስትመንት ከባቢ ሁኔታን፣ የኃይል አቅሞችን፣ የቴሌኮም ዘርፍን ማሻሻልንና የሎጂስቲክ ስርዓትን ማቀላጠፍን ያካትታል። ሶስተኛው የማሻሻያ ፕሮግራሙ ትኩረት ደግሞ የኢኮኖሚ ዘርፍ ማሻሻያ ነው። እሱም የግብርና ምርታማነትን፣ የአምራች ዘርፉንና የቱሪዝም ዘርፍን ለማሻሻል እንዲሁም የሚያስገኘውን የውጭ ምንዛሪ ሀብት ለማስፋት የአገልግሎት ዘርፉን ለማቀላጠፍ ትኩረት ይሰጣል።
ፕሬዚዳንቷ እንዳሉት በ2011 በጀት ዓመት ማክሮ ኢኮኖሚውን ወይንም አብይ ኢኮኖሚውን ከማቃናት አኳያ የተጀመሩ የተጠናከረ የገቢ ማሰባሰቢያ ሥራ፣ ከልዩ ልዩ ምንጮች ለልማት የሚያግዝ የውጭ ምንዛሬ የማሰባሰብ ተግባር፣ የውጭ ብድር ጫናን ለማቃለል የዕዳ ማሸጋሸግ ድርድር ሥራዎችና የኤክስፖርት ገቢን በ2012 የማጠናከር ጥረት የበለጠ ተጠናክሮ የሚቀጥል ይሆናል። መንግሥት የውጭ ምንዛሬ ያገኝባቸዋል ተብለው ከሚጠበቁ ምንጮች አንዱን በተመለከተም ፕሬዚዳንት ሳህለወርቅ ይህንን ጠቅሰዋል።
ያዝነው የበጀት ዓመት የተመረጡ የመንግስት የልማት ድርጅቶችን በከፊል ወይንም በሙሉ ወደ ግል የማዛወሩ እንዲሁም በመንግስትና በግል ዘርፍ አጋርነት የሚሰሩ ፕሮጀክቶች የመተግበሩ ስራ ተጠናክሮ ይቀጥላል። በቴሌኮም ሴክተር እንዲሁም በሱፐር ኮርፖሬሽን ስለሚገኙ የተወሰኑ ኩባንያዎችና ፕሮጀክቶች በዚህ ዓመት በከፊል ወይንም በሙሉ ወደ ግል የሚዛወሩ ይሆናል።
ፕሬዚዳንቷ በንግግራቸው በተያዘው የበጀት ዓመት ከኢትዮ ቴሌኮም ሌላ ሁለት ኩባንያዎች የቴሌኮም አገልግሎት እንዲሰጡ ለማስቻል የኢትዮጵያ ቴሌኮሙኒኬሽን ባለሥልጣን የግል ኩባንያዎችን እንደሚያወዳድር ገልጸዋል። የመንግሥት የልማት ተቋማትን ወደ ግል ዘርፍ ለማዞር በሚደረገው ሂደት ከፍተኛ ጥንቃቄ እንዲደረግ አንዳንድ ዕውቅ የምጣኔ ሀብት ተመራማሪዎች እየመከሩ ይገኛሉ። ፕሬዚዳንቷ በሌሎች ዋና ዋና የለውጥ ዘርፎች ያደረጉትን ንግግር በሌላ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለአብይ ርዕስ ዘገባው እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ ማህበራዊ ኃላፊነታቸውን በማይወጡ ሚዲያዎች መገናኛ ብዙሃን ማለት ነው ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠይቀዋል። የኢትዮጵያ ብሮድካስት ባለስልጣን ዋና ዲሬክተር ዶክተር ጌታቸው ድንቁ በበኩላቸው አሁን ባለበት ሁኔታ የሚቀጥል ነገር የለም፣ ሳይንሳዊ ትንተናዎችን በመስጠት ወደ እርምጃ እንገባለን ብለዋል። የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከተለያዩ የህብረተሰብ ክፍሎች ጋር በሚዲያ ነጻነትና አጠቃቀም ዙሪያ ምክክር አድርጓል። አስቴር ምስጋናው ዝርዝሩን ይዛለች።
ባሳለፍነው ሳምንት መጨረሻ የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከለውጡ በኋላ የሚዲያ ነጻነትና አጠቃቀምን መነሻ ያደረጉ ሀሳቦችን በማንሳት ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ አካሂዶ ነበር። በመድረኩ የተገኙት አንዳንድ አስተያየት ሰጪዎች በኢትዮጵያ በአሁኑ ሰዓት የሚዲያ ነጻነት ቢኖርም ማህበራዊ ኃላፊነትን ከመወጣት አኳያ ግድፈት ያለባቸው ሚዲያዎች እንዳሉ ጠቁመዋል።
በጣም ነው የሚያሳዝን። አንድ ሀገር እኮ አይመስልም ያለን። የክልል ሚዲያዎችን ቢታዩ ፕራይቬት ጣቢያዎችን ቢታዩ በጣም ነው የሚያሳዝን። በጣም ታጋሽ ህዝብ፣ ሃይማኖተኛ ህዝብ በመኖሩ ነው እንጂ በሚደረገው ነገር አልቋል።
የብሔር ተኮር ሆን መደራጀታቸው መገናኛ ብዙሃን በራሱ አንድ ችግር ነው የሚለው መሰረታዊ ጥያቄ ሆኖ እንዴትስ መፍታት ይቻላል? ይሄን እንዴት ነው ለማስተካከል የሚቻለው? የውክልና ጦርነት በግልጽ የከፈቱ መገናኛ ብዙሃን አሉ። በተጨባጭ አንድን ብሔር ጨቋኝ በዝባጅ አድርገው አሁንም የውሸት ትርክት እየተረኩ ያሉ መገናኛ ብዙሃን አሉ። በእናንተ በኩል ደግሞ በተለይ ለብሮድካስት ባለስልጣን ነው በግልጽ ጥያቄን ማቀርበው። ከነሐሴ ወር ጀምሮ 24 ሰዓት ቀረጻ እያደረግን በተሻለ አቅም ባለው የመረጃ ማከማቻ መሳሪያ ትንተና እየሰራን ነው ብላችኋል። ሀገር ፈርሶ ከተበታተነ በኋላ ነው ወይ የትንተና ውጤታችሁን ይፋ አድርጋችሁ እርምጃ መትወስዱት? አዋጅ ቁጥር 533 ዝባር 99 ላይ ያስቀመጠውን አፍራሽ ጦርነት ቀስቃሽ የተዛባ ትርክት ሚነዙ መገናኛ ብዙሃን የተከለከሉ ናቸው ሚለውን የሚፈጽምና የሚተገብር ሆኖ አላገኘሁትም። እናሌ መኖሩ በራሱ ለኔ ትርጉም የለውም።
የኢትዮጵያ እናቶች በአሁኑ ሰዓት በጣም የምናለቅስበት ልናገር መፈልገው አንደኛ እነዚህ በተለይ የግል ሚዲያ የተባሉት በተለያየ የታሪክ ስህተት ነገ ኢትዮጵያ እንዳትመለስ በጣም ነው የማዝን። እኔ እንኳን ብዙ ያልተማርኩት በማነባቸው መጽሐፍት ውስጥ እንኳን ሳገኘው አለቅሳለሁ። ለምንድን ነው ታሪክ ሲሰሳት ዝም ብሎ የሚያይ? ማን ነው የሚያርመን? ማን ነው የሚያስተካክለን? እንደ ስንዴውና እንደ ስኳሩ ከውጭ ምጡልን ምሁራን። ቶር ሚኒስተር አሁን እርሶ ያሉበት ዘመን ለልጆቹ አይሆን፣ ወደ ልጆቹ አይሄዱ፣ ወደ አባቱ አይሄዱ። ይህ ዘመን ያደረ ዘመን ነው፣ የታሪክ ዘመን ነው። በዚህ ሰዓት የምትጠየቁ እናንተ ናችሁ።
የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አሁን ባለው ሁኔታ የሚቀጥል ነገር የለም ሲሉ ተናግረዋል።
ብሮድካስት ባለስልጣን በህግ የተሰጠውን በእርግጠኝነት የምነግራችሁ ነገር ወይ የተሰጠውን ኃላፊነት ይሰራል ወይ ደግሞ እኛ አልቻልንም ብለን ኃላፊነታችን መልቀቅ አለብን። የህዝብ አደራ ነው። ይሄን ነገር እንድናደርግ ነው እዚህ ጋር የተቀመጥነው። እያደረግን ያለናቸው ነገሮች አሉ። በሁሉም በተቃቀሳቸው ዘርፎች አንደኛ የፖለቲካ እንዳይሆን ውሳኔው ሳይንሳዊ የሆነ ትንተና አድርገን እሱ ላይ ተመስርተን መጀመሪያ እያንዳንዱን ሚዲያ ግብረ መልስ እንስጠው። ይሄን ማድረግ አሁን እንጀምራለን። በአንድ ሳምንት ውስጥ በደንብ የተተነተነ ማለት ነው። እዚህ ጋር ሙያዊ ነው፣ እዚህ ጋር ሙያዊ አይደለም፣ እዚህ ጋር እንዲጎሎታል፣ ወደፊት ይስተካከል። ከዛ ጀምረን የማይስተካከሉት ላይ ግን በበቂ ስለተነጋገርን በሰጠነው ማሳሰቢያ መሰረት መስተካከል ስላልቻለ አሁን ጠበቅ ወዳሉት ነገሮች እንገባለን። ግን እኛም ለምንወስደው እርምጃ ኃላፊነት ሊኖርብን ይገባል። ማስረዳት መቻል አለብን፣ ማብራራት መቻል አለብን። ለዛ ነው እኛ ጋር ያለውን ነገር የምናደራጀው። መሳሪያ አለ፣ 78 ሚሊዮን ብር የተገዛ የሚረዳን፣ ሁሉንም ሚዲያዎች የሚያስተላልፉትን ነገር መዝግቦ የሚይዝ እሱ ላይ ተመስርተን ትንተና እናደርጋለን።
ዶክተር ጌታቸው አክለውም የስነ ምግባር ጉድለት ላለባቸው ጋዜጠኞችም ስልጠና ለመስጠት መዘጋጀቱን ነው ያብራሩት።
ጋዜጠኞቻችን ከዓለም አቀፍ ተቋማት ጋር አሁን እየተቀናጀን ጠበቅ ጠበቅ ያሉ ስልጠናዎችን እንዲያገኙ ሰርቲፋይድ እየሆኑ እንዲሄዱ በኋላ ደግሞ በሙያ ማህበራቸው ጋዜጠኛ የሆነውና ያልሆነውን ወደ መለየት እንዲመጡ አክቲቪዝም እና ጋዜጠኝነት እንዲለዩ ስራ ጀምረናል።
በአሁኑ ሰዓት በኢትዮጵያ ውስጥ 29 የህዝብና የግል ቴሌቪዥን ጣቢያዎች ሲኖሩ የማህበረሰብ ሬዲዮን ጨምሮ ከ70 በላይ የሬዲዮ ጣቢያዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ሚኒስቴርን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንሻገር። ትናንትና ከትናንት በስቲያ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ አካባቢና እንዲሁም በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና አንዳንድ የህብረተሰቡ አባላት ገለጡ ይላል። የወረዳው አስተዳደርና የጸጥታ ጽህፈት ቤት ኃላፊ ተኩሱን የሚተኩሱት ምትርየስና አልሞ መቺ መሳሪያ የያዙ ታጣቂዎች ናቸው ማለታቸውን ጠቅሰን በትናንትናው ምሽቱ የዜና አወጃ ማሰማታችን ይታወሳል። ለአሜሪካ ድምፅ አስተያየታቸውን የሰጡ በወረዳው የካራ ቆሬ አካባቢ ነዋሪ ውጥረቱ እንዲያገረሽ የሚያደርጉ አዝማሚያዎች ስለሚስተዋሉ በአካባቢው አስተማማኝ ጸጥታ ኃይል እንዲሰፍር ጠይቀዋል። በሌላው የወረዳው ክፍል በማጀቴ አካባቢም ዛሬ ማለዳ ላይ የጥይት ድምፅ መሰማቱን እንዲሁ ተመሳሳይ መረጃዎች ያስረዳሉ። መስፍን አራጌ ነው የተከታተለው።
የኤፍራታና ግድም ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ምናሴ ሸዋቀና በአጣዬ ዙሪያ ይሰማ የነበረው ተኩስ መቆሙንና አንጻራዊ መረጋጋት መስፈኑን ጠቅሰዋል።
አሁን አጣዬና አካባቢው የተረጋጋ ነው። አሁን ተኩስ የለም፣ ግን ያው ህብረተሰቡ ካሁን አሁን ይፈነዳል ይተኮሳል በሚል ትንሽ ስጋት አለ እና ደግሞ ወደ ማጀትም አካባቢ ትንሽ ተኩስ አለ የሚባል ነገር አለ። እኛ ስለሚርቀን እሱን ብዙ ማረጋገጥ አልቻልንም።
ወደ ማጀት ደውዬ ያገኘኋቸው ነዋሪ ጠዋት ገደማ የጥይት ድምፅ በርቀት ይሰማ እንደነበር እንደነበር አረጋግጠውልኛል።
ጠዋት ላይ ጀምረው ነበረ። አሁን ያው ዝም ብሎ የለም።
የት አካባቢ ነበር የተተኮሰው?
ሞሎ አካባቢ ነው።
ከማጀቴ ከከተማው ይርቃል ሞሎ?
አዎ፣ ቢያንስ 3 ኪሎ ሜትር 4 ኪሎ ሜትር ነው።
ብዙ ቆየ የተኩሱ?
አልቆየም። የለም፣ የተወሰነ 1-2-3 ደቂቃ ያክል ዝም ብሎ እንትን አሉ። ወደ ጀነራል እንደላለም እንትን አለ።
አሁን ህብረተሰቡ የንግድ ልውውጡ የሱቅ ቀጥሏል?
አዎ፣ ዛሬ ዝም ብሎ እየሰራ ነው ገበሬው። ምን እንኳን ለወርድ
በትናንት ዘገባችን በተለይ የንግድ ሱቆች መዘጋታቸውን ጠቅሰን ነበር። ኢንስፔክተር ምናሴ የዛሬው እንቅስቃሴ ከትናንቱ የተሻለ ነው ሲሉ ያረጋግጣሉ።
ዛሬ ሱቆችም ብዙ የተዘጉ ያለ አይመስለኝ። ሁሉም ላይጀምር ይችላል ስራ፣ ግን ከተማው ሙሉ በሙሉ እንደዛ ተዘግቷል ማለት አይቻልም።
በአንጻሩ አሁንም ህዝቡ ከስጋት ነጻ አይደለም፣ በርካታ ሱቆችም እንደተዘጉ ነው የሚሉም አልጠፉ።
ከተማ አሁን ጸጥ ያለ ነው፣ ግን መኪኖች አሁን ያልፋሉ። መስመሩ ደህና ስለሆነ መለለሳሉ እንጂ ብዙ ለስራ የተነሳሳ ሰው የለም።
አንተ በምትኖርበት አካባቢ የተከፈተ ሱቅ የለም?
አይ የለም።
በሌላ በኩል በካራ ቆሬ አካባቢ የሚገኙ ነዋሪዎች የጸጥታ ስጋት ስላለብን አስተማማኝ ኃይል በአካባቢው ሊኖር ይገባል ሲሉ ጠይቀዋል።
ልዩ ኃይልም ወታደሩም ያለው አሳያ አካባቢ ብቻ ነው። በእኛ ጋር ያው ህብረተሰቡ ብቻ ነው ያለው። ባለፈውም የደረሰበት አደጋ ስለሆነ ብዙም አቅሙ የለው በአሁኑ ሰዓት እና ከመንግስት በኩልም የሚደረግ ከለላ ነገር እስካሁን የለም።
ማን ነው የእናንተ ዞን? አሁኑ
ልዩ ቀበሌ ካራ ቆሬ እና ቆሬ ሜዳ ምንም አይነት ሰርቪስ አይሰጥም፣ ዝግ ነው።
መኪና ያልፋል። አሁን መኪና ሲያልፍ ሰማሁኝ ብዬ ነው።
መኪና ያልፋል። የንግድ ተቋማቶች ዝግ ናቸው።
ኢንስፔክተር ምናሴ ለዚህ ምላሽ አላቸው።
መረጃ አለን። ጠዋት ላይ የደረሰ መረጃ ነው። ለመከላከያ ሪፖርት ደርሷቸዋል። ማጀቴም ገብተዋል። እዛ አካባቢም ሰራዊት እንደሚያሰማሩ ነው የገለጹልን።
በሁለቱ አጎራባች ዞኖችና ወንድማማች ህዝቦች መካከል ተፈጠረ ስለተባለው ግጭት የሁለቱንም ዞኖች ዋና አስተዳዳሪዎች በስልክ አናግሬያቸው ነበር።
ተፈራ ወንድማገኘው ነው የሚባለው፣ የሰሜን ሸዋ ዞን ዋና አስተዳዳሪ ነው።
በቅርቡ በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች በሚገኙ አካባቢዎች የውጥረቱ ምክንያት ይታወቃል።
በሁለቱ አጎራባች ዞኖች አካባቢ ያለው ችግር በነገራችን ላይ ለሶስተኛ ጊዜ ነው በዚሁ አካባቢ ተመሳሳይ ጥቃት ሲፈጸም። ዋናው ጉዳይ ያው የአማራ ክልልን የትርምስ ማዕከል ለማድረግ የሚፈልጉ ወገኖች ይህንን አካባቢ እንደ አንድ ፖቴንሻል ኤሪያ እየተመለከቱት ነው። አሁን ያለው መነሻው አካባቢ ላይ ቋሚ የጸጥታ ችግር ስላለ ይህን የጸጥታ ችግር እና የህብረተሰቡን ሰላምና ደህንነት ማስጠበቅ ስላለበት ሁለቱም ዞኖች የአማራ ክልል መንግስት የሚያስተዳድራቸው አካባቢዎች በመሆናቸው የአማራ ክልልን ህዝቦች ሰላምና ደህንነት የሚጠብቅ የአማራ ክልል ልዩ ኃይል ፖሊስ በአካባቢው አለ። ነገር ግን ወደ የሚኖሩበት ካምፕ አካባቢ ማንነቱ ያልታወቀ
የት አካባቢ ማለት ነው
አጣዬ አካባቢ ማለት እና እዛ አካባቢ በነገራችን ላይ እነዚህ 5 ኪሎ ሜትር በግራም በቀኝም ዋናው መንገድን ተከትሎ ከአሁን በፊት በተፈጠረው ችግር ምክንያት መሳሪያ ይዞ መንቀሳቀስ እንደማይፈቀድ ተገልጾላቸዋል፣ ይታወቃል። ነገር ግን በማን አለብኝነት ማንነቱም አይታወቅም። እነዚህን ሁኔታዎች ጥሶ እዛ አካባቢ ላይ ሙሉ ትጥቅ ይዞ ይመጣል። ማንነቱን ሲጠየቅና እንዲቆም ሲያደርጉም መቆምም ማንነቱንም ለማሳወቅ አልፈለገም። ይልቁንም ተኩስ ይጀምራል። እዛ ራስን በመከላከል ልዩ ኃይሉ ምላሽ ሰጥቷል። በዚህ ምክንያት አንድ ታጣቂ ሲመታ በሱ ምክንያት የተነሳ መቆጣት ነው እንዲህ አይነት ነገር መነሻ ሆነ የሚባል። እስካሁን በነበረው ግጭት ወደ 5 የሚሆኑ የሰው ህይወት ጠፍቷል። የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን ይፋ እናደርጋለን።
የሞቱት ሰዎች ከየት አካባቢ እንደሆኑ ይታወቃሉ?
ከሁለቱም ወገን ይሞታል። ለጊዜው ያለው መረጃ በዚህኛው ወገን ያሉት ናቸው። እነዚህ
ከሰሜን ሸዋ በኩል እኒህ ችግሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች ብቅል ብያሉ የሰው ህይወት መጥፋት፣ የንብረት ወድመት ምክንያት እየሆኑ ነው እና ችግሩን በዘላቂነት ለመፍታት አቀዳችሁት ነገር አለ?
የኦሮሞ ህዝብና የአማራ ህዝብ ከአሁንም በነበረው ወደፊት በሚኖረው እንቅስቃሴ ውስጥ አብሮ መኖር የሚፈልግ እና እየኖረ ያለ ህዝብ ነው። የህዝቦቹ ለማስመሰል ተሰራ እንጂ የሁለቱ ህዝቦች መሰረታዊ አጀንዳ ሆኖ አይደለም ግጭት። ትናንትም አብረው የኖሩ ናቸው፣ ዛሬም አብረው የሚኖሩ፣ ወደፊትም አብረው የሚኖሩ ከእነዚህ ሁለት ህዝቦች ውጭ ማንም በአደጋም ጊዜ በችግርም በደስታም ጊዜ ሊደርስላቸው የሚችል የለም። ነገር ግን የእነዚህን አይነት ህዝቦች እሴት የሚሸረሽሩ አብረው እንዳይኖሩ የሚያደርጉ ፖለቲካዊ ፍላጎት ያላቸው አካላት ናቸው በውስጥ እየበጠበጡ ያሉት። ይህንን በበቂ ማስረጃ ላይ ተመስርቶ አካባቢውን ከእንዲህ አይነት እንቅስቃሴ ነጻ አድርጎ ህብረተሰቡ በሰላም ወጥቶ የሚኖርበትን እና የሚሰራበትን የአካባቢውን ሰላምና ደህንነት ለማስጠበቅ መስራት የሚገባን እየሰራን ነበር የነበረው። አሁንም ይኸው ነገር ይቀጥላል። አሁን ባለው ሁኔታ እና በቂ የሆነ የፌዴራል የጸጥታ መዋቅር ፌዴራል ፖሊስ የሚሆን የሀገር መከላከያ ሰራዊት ከክልሉ ልዩ ኃይል ፖሊስ አባላት ጋር በጋራ ተቀናይተው እያረጋጉ ነው ያሉት። በቅርብ ጊዜም በቁጥጥር ስር ይውላል ሙሉ በሙሉ።
አህመድ ሀሰን እባላለሁ። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ ነኝ። የተወሰነ ችግር ተፈጥሮን ችግሩ ወዳልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ሲሰሩ የቆዩት። አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለው እና የተሻለ ውጤትም እየተገኘ ነው ያለው። ከመከላከያም ጋር ያለው ቅንጅት እጅግ በጣም ተዋጣለት ነው፣ የተሻለ ነው።
ህዝባዊ ውይይት አድርጋችሁ ነበረ?
ትክክል ነው። ትላንትና የአርጡማ ፉርሲና ቆሪ ሜዳ አካባቢ ያለው ማህበረሰብ ከዚህ በፊት በነበረው ክፍተት የተፈጠረውን ሁኔታ ለመቀየርና የነበረውን አብሮነት ለመመለስ በራሱ ጊዜ የእኛ አመራሮች የማስተባበር ብቻ ስራ ሰርተው ከዛ ውጭ ግን ማህበረሰቡ በራሱ የእርቅ ፕሮግራም ነው የነበረው። ለዛሬውም ትላንትና ለተፈጠረውም ነገር የራሱ የሆነ በጎ ተጽዕኖ ያሳረፈበት ሁኔታ ነው ያለ። ከሰው ሞት ጋር ተያይዞ የመጀመሪያ ቀን በልዩ ኃይል ተመቶ የሞተ ሰው አለ። ከዛ በኋላ ትላንትናም ጨምሮ እንደዚሁ ልዩ ኃይሉ ጋራ በነበረ ቶክስ 3 ሰው ደርሷል ከአሁን ድረስ ማለት ነው።
አቶ አህመድ ዘላቂ መፍትሄ ለማምጣት የችግሮች ምንጮች ታውቀዋል ማለት እንችላለን?
እሱ በሙሉ እንትን መናገር አይቻልም። አንዳንድ የሚታዩ ክፍተቶች አሉ። እነዛን ክፍተቶች ሁሉም አካላት ለህዝብ ሰላም፣ ለሀገር ሰላም ሲባል ቶለሬት ተደራርጎ ችግሮቹን መፍታት ይጠይቃል። ከጸጥታ መዋቅር ጋር የተፈጠሩ ክፍተቶች አሉ። እሱ እዛ አካባቢ ላይ የነበረውን ነገር ቆም ብሎ አይቶ የት ጋር ነው ችግሩ ያለው የሚለውን ነገር ገምግሞ መፍትሄ መስጠት በጣም እጅግ ወሳኝ ጉዳይ ይሆናል። በመሰረቱ የሀገር ሽማግሌን እያለፈ አባት ኢራን የእኛን አመራር ጥሶ እያለፈ ያለው ከልዩ ኃይሉ ጋር በተፈጠረ ችግር ብቻ ነው። ሌሎች ጉዳዮች ተጣርቶ የሚደረስበት ነው። ከዛ ውጭ ችግር እንዲሰፋ የሚፈልጉ ግለሰቦች ሊኖሩ ይችላሉ። ማህበረሰቡ በራሱ ጊዜ እንዲለያቸው፣ የሚስተካከሉም ከሆነ እንዲያስተምራቸው፣ የማይማሩም ከሆነ ደግሞ ለህግ የሚቀርቡበትን ሁኔታ የመፍጠር ጉዳይ ክሪቲካል ጉዳይ ነው። ዋጋ የምትከፍለው የሰው ህይወት ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እስራኤል የሚገኙ ኤርትራውያን ጥገኝነት ጠያቂዎች ወደ ሀገራቸው መመለስን ጉዳይ አስመልክቶ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጋር ያደረጉት ውይይት የለም ሲሉ የጽህፈት ቤታቸው ምንጮች ለአሜሪካ ድምጽ ገልጸዋል። የእስራኤሉን ጠቅላይ ሚኒስትር በዋቢነት የጠቀሰው ዘ ታይምስ ኦፍ እስራኤል የተባለው ጋዜጣ የኢትዮጵያ መሪ ኤርትራውያን ስደተኞችን ወደ ሀገራቸው በመመለሱ ሂደት እገዛ ለማድረግ ተስማምተዋል ሲል ነበረ ሰሞኑን የዘገበው። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች እንዳሉት ግን የስደተኞችን ወደ ሀገራቸው መመለስ ጉዳይ እንዲያውም በሁለቱ መሪዎች ውይይት አልተነሳም። እስክንድር ፍሬው ዝርዝሩን ይዟል።
ምንጮች ለአሜሪካ ድምፅ እንዳብራሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የእስራኤል አቻቸው በቅርቡ ያደረጉት ውይይት ስደተኞችን ወደ አገራቸው የመመለስ ወይም የማባረር ጉዳይ የተነሳበት አይደለም። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች እንደሚሉት በውይይቱ የተነሳው ከአፍሪካ ቀንድ አገራት ጋር ግንኙነትን የማጠናከር ጉዳይ ነው። የዚህ መነሻ ዘ ታይምስ ኦፍ እስራኤል የተሰኘው ድረገጽ ሰሞኑን ያወጣው ዘገባ ነው። ይኸው የኢንተርኔት ጋዜጣ ለዘገባው መነሻ ያደረገው ደግሞ የእስራኤሉ ጠቅላይ ሚኒስትር ከምርጫ ዘመቻቸው ጋር በተያያዘ ስለ ስደተኞች ተናገሩት ያለውን ነው። ኔታንያሁ በዚሁ የምርጫ ጉዳይ አስተያየታቸው በእስራኤል የሚገኙ ኤርትራውያን ጥገኝነት ጠያቂዎችን ወደ አገራቸው ለመመለስ ወይም ለማባረር ስለሚያደርጉት ጥረት ጠቅሰዋል። ጋዜጣው እንደጠቆመው ጋዜጣው እንዳለው ኔታንያሁ ይህንኑ ሲያብራሩም ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚሁ ስደተኞችን ወደ አገራቸው በመመለሱ ሂደት ሊረዷቸው ቃል እንደገቡ የገለጹት። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ምንጮች ግን ይህንን ዘገባ አስተባብለዋል። ስደተኞችን ወደ አገራቸው የመመለስ ወይም የማባረር ጉዳይም በሁለቱ መሪዎች ውይይት ወቅት አልተነሳም ነው ያሉት። በትክክል በዚያ ውይይት የተነሳ ያሉትንም አብራርተዋል። እነዚሁ ምንጮች እንዳብራሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኤርትራና ከአዲሱ የሱዳን መንግስት ጋር ግንኙነታቸውን ማጠናከር እንደሚፈልጉ ለኢትዮጵያ አቻቸው ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ይህንኑ እንዲያመቻቹላቸው ኔታንያሁ ጥያቄ ማቅረባቸውንም ምንጮቹ አስታውቀዋል። ኔታንያሁ ከኤርትራና ከሱዳን ጋር ግንኙነታቸውን ማጠናከር ከሚፈልጉባቸው ምክንያቶች አንዱ የስደተኞችንና የጥገኝነት ጠያቂዎችን ጉዳይ ከሁለቱ መንግስታት ጋር ለመነጋገር መሆኑንም ምንጮቹ አመልክተዋል። ምንጮቹ እንዳሉት ጠቅላይ ሚኒስትር አብይ አህመድም በእስራኤልና በሁለቱ ሀገራት መንግስታት መካከለ ያለውን ግንኙነት ለማመቻቸት እንደሚሞክሩ ተናግረዋል። The Times of Israel በዘገባው እንዳመለከተው በአሁኑ ሰዓት 23100 ኤርትራውያን ጥገኝነት ጥያቄዎች በእስራኤል ይገኛሉ። ከነዚህ መካከል 16000 የሚሆኑት በይፋ የጥገኝነት ጥያቄ አቅርበዋል። 13000 የሚሆኑት ደግሞ ጥያቄያቸው ተቀባይነት አግኝቷል። የ5500 ሰዎች የጥገኝነት ጥያቄም ውድቅ ተደርጓል። የቀሩት ጥያቄ ደግሞ በሂደት ላይ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወንጅት ተከታዩ ዘገባችን የወራት መቀየርን የሚመለከት ነው። ንጉሴ አክሊሉ የቀን ቆጠራን ተከታትሎ እንደሚያደርገው ሁሉ ዛሬ ልክ በዚህ ሀገር እንደምናደርገው የኢትዮጵያው እንደውም የሚያወዛግብ ይመስላል። ብዙዎች የጸደይ ወራት አድርገው ያስባሉ፣ ግን የጸደይ ወራት እንዳልሆነ ባለሙያ ጋብዞ ምጥን ግሩም ዝግጅት እንዴት እንደሚታይ ጸሐፍትንም ይጠቃቅሳሉ። አንድ ዝግጅት አሰናድቶልናል።
መልካም እናድምጥ።
ታወቅማ አይን ቅርቡ ቅንድብ እያለለት መቼ ያያልና።
የባህረ ሐሳብ መምህሩና ጋዜጠኛው ሄኖክ ያሬድ ነው እንዲህ የሚለው። ምክንያታችንም ዛሬ ትናንት ክረምት አልቆ መጸው ገብቷላ፣ ስለ መጸው ልናወራ ነው። ይህንን የመጸው ወቅት አንዳንዶች ጸደይ እያሉ ይጠሩታል። በእርግጥ ይህኛ ዛሬ መጸው ገባ ብለን የምንለው በፈረንጆቹ ጸደይ ነው። የባሕረ ሐሳብ መምህሩ መምህር ሄኖክ ያሬድ ይህንኑ በሰፊው ያስረዱናል።
አሁን እቺ ክረምት የምትወጣው መስከረም 25 ነች። በማግስቱ መስከረም 26 የሚገባው
ዛሬ ማለት ነው።
መጸው፣ መከር፣ ቀውኢ፣ ቆ ይለዋል። የአበባ ወቅት ነው። መጸው አበባ አበባ ያዘ ሊዘረዝር ሊያፈራ ደበበ ብሎ ነው የሚገልጸው። መስከረም 25 መስከረም 25 ደግሞ ቀንና ሌሊት እኩል 12 ሰዓት የሚሆኑበት ሪና ማዓልት ወሌሊት ነው። የተካ በአመት ውስጥ ሁለት አለ፣ መስከረም 25 እና መጋቢት 25 በኢትዮጵያ አቆጣጠር። በግሪጎሪያን አይደለም፣ ጁሊያን እንኳን ወደ እኛ ይቀርባል። ምንም እንኳን በአመት ብተትና በወር ባንገናኝ ይቺ በስድስት ሰዓቷ አንድ ላይ ነን። ስለዚህ ይቺ ኢኩኖክስ የምትባሏ መስከረም 25 ማግስት መጸው ይገባል። ጸደይ እያሉ አለቦታው የሚደነቁሩ የሚደነጉሩ አሉ። ያለ እውቀት ዘፈኑበትም ስዕል ላይም ስለውበታል። በድፍረት ያለ እውቀት በፊትም ጽፌበታለሁ። የደመራ ጊዜ የአዲስ አበባ ከንቲባ በትክክል ጠቅሰውታል። እሬቻን አስመልክቶ መልእክት ያስተላልፉ ጠቅላይ ሚኒስትሩም ደግሞ ወደ ጸደይ ነው ያዘነበሉት። ግን አይደለም እንግዲህ እሳቸው የሎሬት ጸጋዬ ገብረ መድን አድናቂም ስለሆኑ እንደ ደራሲም የስነ ጽሁፍም ስለሆኑ ጸጋዬንም ስለሚያደንቁ በራ የመስቀል ደመራ ጸደይ አረብቦ ብሎ የጻፈውን ስለተከተሉ ጸደይ አሉ። ግን አይደለም። ጸጋዬ ግን በኋላ አስተካክሏል። አንድ ኢልማ አባገዳ የሚል አንድ በሲዲ በተሰራጨው ግጥሙ ላይ መጸውን አምጥተዋል። ዮሐንስ አድማሱ እስኪ ተጠየቁ በሚለው መድበል ላይ ይሰለቻል ወይ የመጸው ነፋስ አብራጃው ሲነፍስ የጥቅምት ህዳር የተሳሳ አየር ብሎ በትክክል አስቀምጦታል።
ምሁራኑስ በዚህ ላይ ምን ይላሉ?
ምሁራኑ የሊቁን የቅዱስ ያሬድን መሰረት ይዘው የእኛ እንዴ መምህራኖቻችን ሊቃውንቶቻችን እኮ ምንድን ነው ያደረጉት? በእኛ ክረምት በእነሱ በጋ፣ በእኛ መጸው በእነሱ ጸደይ ነው የሚሉት። የእኛ ጀግኖች አሁን ክረምት ላይ ሰመር ይሉናል። ዩኒቨርሲቲዎቻችን፣ ኮሌጆቻችን ሰመር የለም፣ አውሮፓ ነው ሰመር፣ እኛ ጋር አይደለም። ስለዚህ ምንድን ነው በእውቀት ላይ መመርኮዝ ያስፈልጋል። በስርዓተ ትምህርት ውስጥም የለም የኢትዮጵያ ካሌንደር። ኢትዮጵያ እኮ ይለያታል ከዓለም ስንል መቼ አስተማር ነው ለትውልድ? የኢትዮጵያ መለያ የዘመን አቆጣጠር መለያ እንዳን ተጨማሪ ትምህርት ሊሰጥበት የሚገባ ነው። አሊያ ሳንተዋወቅ መተላለፍ ነው የሚሆነው።
አመሰግናለሁ መምህር ሄኖክ ያሬድ ፋንታ። የዛሬ ፕሮግራሜን እዚህ ላይ አበቃሁ። በሌላ ጊዜ እንገናኝ። ደህና ሁኑ።
ንጉሴ አክሊሉን ለዘገባው እናመሰግናለን። አድማጮች፣ ዛሬ በሙዚቃ አድናቂዎች ዘንድ ከፍተኛ ሐዘን ያሳደረ የብዙ ሙዚቃ ስራዎች ባለቤት የሆነ አንድ ወጣት የሙዚቃ ሰው ከዚህ ዓለም ተለይቷል፣ በሞት ተለይቷል። ከብዙ እውቅ ድምፃውያን ምርጥ ስራዎች ጀርባ ያለው ኤልያስ መልካ የሽኝት ፕሮግራሙ ዛሬ በብሔራዊ ቲያትር ተከናውኗል። የቀብር ስነ ስርዓቱም ዛሬ በጴጥሮስ ወጳውሎስ ቤተ ክርስቲያን ተከናውኗል። የደን ገረመው አጠር ያለ መሰናዶ አዘጋጅታለች።
ላለፉት ሁለት አስርት ዓመታት የኢትዮጵያ ሙዚቃ በግጥምና በዜማ እንዲሁም በቅንብር ብዙ መንገድ መጥቷል። የኢትዮጵያ ሙዚቃ ኢንዱስትሪ ስመገናና የሆኑ የተለየ አቀራረብ ያላቸው እንደ ዘሪቱ ከበደ፣ ቴዲ አፍሮ፣ ሀይሌ ሩትስ፣ እዮ መኮንንና ሌሎችም የሙዚቃ ሰዎችን የተቀበለባቸው ዓመታት ናቸው። ከነዚህና ከሌሎች ታላላቅ የሙዚቃ ስራዎች ጀርባ ታዲያ የሙዚቃ አቀናባሪው ኤልያስ መልካ ስሙ ገኖ ይጠራል። ኤልያስ መልካ የኩላሊትና የስኳር ህመም ተይዞ ሕክምና እየተከታተለ የነበረ ሲሆን መስከረም 24 2012 ዓ.ም ከዚህ ዓለም ላይመለስ በሞት ተለይቷል። እስከ ህልፈተ ሞቱ ድረስ ከሙዚቃ ያልተለየ የጥበብ ሰው አድናቂዎቹና የሙዚቃ አጋሮቹ በብሔራዊ ቲያትር ተገኝተው የሽኝት ፕሮግራም አድርገውለታል።
አፍቃሪ አዳኛለኝ በላኛው ሀገር ናፍቆቴን አልተውም።
በፕሮቴስታንት እምነት ውስጥ ያደገው ኤልያስ ከሙዚቃ ጋር የተዋወቀው ገና በልጅነቱ በቤት ውስጥ በሚደረጉ የጸሎት ፕሮግራሞችና በኳየር ውስጥ መሆኑ ይነገራል። የ11ኛ ክፍል ተማሪ እያለ ወደ ያሬድ የሙዚቃ ትምህርት ቤት ያቀናው ኤልያስ በቼሎ ሜጀርና በፒያኖ ማይነር ከያሬድ ሙዚቃ ትምህርት ቤት መመረቁ ተነበበው የህይወት ታሪኩ ያበሳል።
በስራዎቹ ብዛት ልክ መርካት ያልቻለው ኤልያስ በ1998 ዓ.ም ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱ ሌላ መስመር እንዲኖረው ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ በኃይሉን፣ ፍቅር አዲስ ነቃጥበብን፣ ኢዮብ መኮንንን፣ ሀይሌ ሩትን፣ ቤሪን፣ የትያንለይን፣ ማንን ጠርቶ ማንን እንደሚተው እስኪያካክት ድረስ በተለየ የፕሮዳክሽን ደረጃ አዳዲስ ተሰጥኦችን ይዞ መውጣቱን ቀጠለ። ይህ ጉዞው እስከ 2010 ዓ.ም ድረስ ረፍት አልባ በሆነ የሌት ተቀን ድካም እንቅልፍን አስረስቶ የሰራባቸውን ጊዜያት ያስታውሶናል። ኤልያስ የነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ፣ ዜማ ደርሶ፣ ሙዚቃውን አቀናብሮ፣ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ፣ ድምፅ ቀርጾ፣ አዋህዶ መስፈን ብቻ ሲቀረው ስራውን አጠናቆ ለሙዚቃው አፍቃሪው እንካቸው እስከሚል ድረስ እረፍ የሚባል አልነበረውም።
ኤልያስ በተለያዩ ባንዶች ውስጥም የተጫወተ ሲሆን እስከ ባለፈው ቅዳሜ መስከረም 17 2012 ዓ.ም ድረስ ኤልያስ መልካ በፋና ላምሮት የድምፃውያን ተስጦ ውድድር ላይ በዳኝነት ሲያገለግል ቆይቷል። ዛሬ መስከረም 26 2012 ዓ.ም ከቀኑ 9 ሰዓት ላይ አድናቂዎቹና ቤተሰቦቹ እንዲሁም የስራ ባልደረቦቹ በተገኙበት በጴጥሮስ ወጳውሎስ ቤተክርስቲያን ግብአተ መሬቱ ተፈጽሟል። ሙዚቃ ከነሙሉ ክብሯ በኤልያስ ታልፋለች የሚባለው ኤልያስ መልካ በስራዎቹ ለዘመናት ሲታወስ ይኖራል።
ኤደንን ለመሰናዷ እናመሰግናለን። አድማጮች፣ በኤልያስ መልካ ህይወትና ስራ ላይ ያተኮረ ዝግጅት የፊታችን እሁድ የሚቀርብ መሆኑን ከወዲሁና አስታውስ። አድማጮች፣ የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
ቆንጅታየነን አሁን ወደ ለሁለተኛው አጋማሽ ወደ ተሰናዱት ቅንብሮች መሻገራችን ነው። ሳምንታዊ ስፖርት ነው የሚቀድመው። አዘጋጅና አቅራቢ ግርማቸው ከበደ።
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ትላንት በተጠናቀቀው የዓለም አትሌቲክስ ሻምፒዮና የኢትዮጵያውያን አትሌቶች ተሳትፎ ላይ እናተኩራለን። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በዓለም አትሌቲክስ ሻምፒዮና ታሪክ በወንዶች 3000 ሜትር መሰናክል ሜዳሊያ በማግኘት የመጀመሪያው ኢትዮጵያዊ የሆነው ለሜቻ ግርማ ውድድሩን ያሸነፈ መስሎት እንደነበር ተናግሯል። ለሜቻ በኬንያዊው ኮንሰስለስ ኪፕሩቶ ተቀድሞ የብር ሜዳሊያ ያገኘው በ100ኛ ሰከንድ ወይም በ0.01 ማይክሮ ሰከንድ በመዘግየቱ ነው። በዚህም ወርቅ ያገኘ መስሎት እንደነበር ገልጿል።
ለኬንያው ነው አልገኝ ምንም ማረግ አይቻልም።
ለሜቻ የብር ሜዳሊያ ቢያገኝም በ100ኛ ሰከንድ ተቀድሞ ወርቅ በማጣቱ እንዳዘነ ግን አልደበቀም።
ሁለተኛ ማውጣቴ በጣም ደስ ብሎኛል፣ ግን ለማክሮ ሰከንድ ይሄ ማውጣቴ በጣም ተሰምቶኛል።
ወጥተናደጋም ግን
የቀነኒሳ በቀለ የበርሊን ማራቶን አሸናፊነት ለድል እንዳነሳሳው በዓለም አትሌቲክስ ሻምፒዮናው ታሪክ በማራቶን የወርቅ ሜዳሊያ በማግኘት ከገዛኸኝ አበራ ቀጥሎ ሁለተኛ ኢትዮጵያዊ የሆነው ለሊሳ ደሲሳ ተናግሯል። ቀነኒሳ የበርሊን ማራቶንን ከሳምንት በፊት ሲያሸንፍ የማራቶን ሬከርድን በ2 ሰከንዶች በመዘግየቱ ሳይሰብረው መቅረቱ ይታወሳል። ለሊሳ በዓለም ሻምፒዮናው በሴቶች ማራቶን የተሳተፉት አትሌቶች በሙቀቱ ምክንያት በሙሉ በማቋረጣቸው ተደናግጦ የነበረ ቢሆንም የቀነኒሳ ድል ማሸነፍ እንደሚቻል እንዳሳመ ነው ተናግሯል።
እኔ ሴቶች እንዳየው በጣም ደንቅጬው ነበር። ምሳሌ ወደ 4 ወር ነው የተዘጋጀው። አሁን ኤፍኤል ያደረገው በቃ ድካሙ እንደገና የሀገር ስለሆነ በጣም ችግር ነበር። ከዛ በኋላ ቀነኒሳ አብሬ ነው የሚሰራው፣ እኛ ነው የሚሰራው። እሱ በርሊን ሳሸነፍ እኔስ እንደማሸነፍ ልብ ውስጥ አስቀምጫለሁ። ምክንያቱም ምን አይነት ትሬኒንግ እንደምንሰራ ምን አይነት ኮች ትሪት ያለ ስለማ ከዛ በኋላ እንደማሸነፍ አወቅኩ። አየር ሁኔታው ለሊት ሙሉ እያየው ነበር የሴቶች አልተኛው። እንደውም ማግስቱ ትሬኒንግ ነበር። ትሬኒንግ ራሱ ትንሽ ነው ሰራ ደክመ ነው። ግን ዛሬው እንዳየው ጥሩ ነው። ከአዳማ አየር ብዙ አይበላለትም፣ አሪፍ ነው። እኔ ሁሌ ትሬኒንግ የምሰራው ለዓለም ዋንጫና ለኦሎምፒክ ነው። አሁን እግዚአብሔር ይመስገን የዓለም ዋንጫ ውጤት አግኝቻለሁ። ቀጣይ የኦሎምፒክ ነው የሚመኙ። ጥሩ
ማራቶን የብር ሜዳሊያ ያገኘው ሞስነት ገረመው በበኩሉ ከለሊሳ ጋር እየተነጋገርን ነው የሮጥ ነው ብሏል።
አዎ እየተነጋገርን ነው የሮጥ ነው። ቆም እየተሰጣጥን ነው የሮጥ ነው እየተጋገዝ እና ጥሩ ነበር። መጨረሻ አካባቢ መሄድ አለብን ሲለኝ ስሜት ታለው ነው እግሬ ስለማልችል መጠበቁ ነው የሚሻለኝ አልኩት። እሱ እየመራ ያለ ከዛ በኋላ እንደገና እንደማላግዘው ሲያቅ ወደኋላ ገባ። የመጨረሻው አማራጭ ነበር ጠብቆ መሄድ ነው። መፌሱን እና ከዚህ ቀይር አድርገን ብን ልጆችን ባጭሩ መቁረጥ እንችላለን ያለኝ እሱ እና በዛ ሰዓት ላይ ማገዝ አልቻልኩም ነበር። እግሬ ላይ ትንሽ ትሬኒንግ ላይ ያለው ከ3 ሳምንት ሲቀር ጀምሮ ትንሽ አሞኝ ነበር። መመጣለሁ ብዬ አላሰብም ነበር።
ጉዳፍ ጸጋይ በቶኪዮ ኦሊምፒክ ታሪክ ለመስራት እንደምትሮጥ ተናግራለች። በካታር ዶሃ በተካሄደው የዓለም አትሌቲክስ ሻምፒዮና በሴቶች 1500 ሜትር 3ኛ በመውጣት የነሐስ ሜዳሊያ ያገኘችው ጉዳፍ በውድድሩ የሜዳሊያ ቦታን ይዛ ለማጠናቀቅ አቅዳ እንደነበር ነው የተናገረችው። ሆላንዳዊቷ ሲፋናሰን ባሸነፈችው በዚህ ውድድር ጉዳፍ የገባችበት 3 ደቂቃ 54 ሰከንድ 38 ማይክሮ ሰከንድ የግሏ ምርጥ ሰዓት ነው። ከቁጥሬ ዱለቻና ገንዘቤ ዲባባ ቀጥሎ በዓለም አትሌቲክስ ሻምፒዮና በሴቶች 1500 ሜትር ሜዳሊያ ያገኘች 3ኛዋ ኢትዮጵያዊት የሆነችው ጉዳፍ ከውድድሩ በኋላ በሰጠችው አስተያየት ከወራት በኋላ በሚካሄደው የቶኪዮ ኦሊምፒክ የተሻለ ታሪክ ለመስራት እንደምትዘጋጅ ተናግራለች።
ያው ይሄ የሀገር ውድድርም ስለሆነ ራሴን ማስተዋወቅበት መድረክም ስለሆነ በደንብ ትረኒጌ በደንብ ሰርቼ ነው የመጣሁት። መጀመሪያ ግን ያው መጣሪያ ማለፍ እንዳለብኝ ነው ውስጤን አሳምኜ የመጣሁት። መጣሪያ ሳልፍ ግን ማደሊስት መሆን አለብኝ ብዬ ነው ወደ ውስጥ ምንም ስፍራት ስሜት ሳላረግ ነው የገባሁት። አዎ ያው እኔ ግን በቃ ማደሊስት መሆን አለብኝ ብዬ በቃ ውስጤ ነው በደንብ በእልህ ነበር ስሄድ የነበረው። ውስጤ በቃ ወደ ማደሊስት ነው ቀልቤ የነበረው። ምንም አላየሁም ለሰው። ኦሎምፒክ ያው እንደ ማንኛውም አትሌት ከዓለም ሻምፒዮና አንደኛ ቀጥሎ ዓለም ሻምፒዮን ነው። ያው እኔም ተስፋዬ ሳልቆርጥ በደንብ ሰርቼ እንደሌላ አትሌት ታሪክ ለመስራት ነው የምፈልገው።
በናይኪ ኦሪገን ፕሮጀክት የወደፊት ቆይታው ላይ እንዳልወሰነ ዮሚፍ ቀጀልቻ ተናግሯል። የናይኪ ኦሪገን ፕሮጀክት አሰልጣኝ የነበሩት አልቤርቶ ሳላዛር ከአብረታች ቀመሞች ጋር በተያያዘ ህግ ተላልፈዋል በሚል በዩናይትድ ስቴትስ የጸረ አብረታች ቀመሞች ጽህፈት ቤት የአራት ዓመት እገዳ ተላልፎባቸዋል። የኢትዮጵያ ብሔራዊ የጸረ አብረታች ቀመሞች ጽህፈት ቤት ኢትዮጵያውያን አትሌቶች ለሁለት ዓመት ከአሰልጣኙ ጋር እንዳይሰሩ አግዷቸዋል። ላለፉት ወራት በናይኪ ኦሪገን ፕሮጀክት ሲሰለጥን የቆየው ዮሚፍ በዓለም አትሌቲክስ ሻምፒዮናው በ10,000 ሜትር የብር ሜዳሊያ ካሸነፈ በኋላ በሰጠው አስተያየት በድሉ መደሰቱን ገልጾ በፕሮጀክቱ ስር የሚኖረውን ቆይታ ግን እንዳልወሰነ አስታውቋል።
ከጉዳት ያገገምኩት ገና 6 ሳምንታቴ ነው። በዚች 6 ሳምንታት በጣም ጥሩ ትሬኒንግ ሰርቻለሁ፣ ጥሩ ተዘጋጅቻለሁ። 10,000 የመጀመሪያ ውድድሬ ነው። በመጀመሪያ ውድድሬ የብር ሜዳሊያ በማግኘት በጣም ደስተኛ ነኝ። ለሀገር የሚያኮራል ብዬ ማስበው ነው። ደስ ብሎኛል። በሞራልና በሳይኮሎጂካሊ ያመጣብኝ ጉዳት የለም። እኔ ስራዬን ነው የምሰራው፣ ስራዬ ላይ ነው ፎከስ የማደርገው። ስራዬን ደግሞ ስፖርት ከምንም ነጻ በሆነ መንገድ ነው የሚሰራው። ለዛ አቅሙ አለኝ፣ ብቃቱ አለኝ፣ በራሴ ላይ ሙሉ ኮንፊደንስ አለኝ። ምንም ያመጣብኝ እንትን የለም። ወደፊትም ስፖርትን ነጻ በሆነ መንገድ እሰራበታለሁ፣ ይቀጥልበታለሁ።
ከናፊ አሁን
እዛ እሰራለሁ አልሰራም በሚለው ላይ አሁን አልወስንም። አሁን ስራ ላይ ነው ያለሁት። ውድድር አለ ከፊቴ፣ 3 ሳምንት ነው የሚቀረኝ። ውድድሩ ላይ ራሴን ፎከስ አደርጋለሁ። ከዛ እማከርበታለሁ፣ እወያይበታለሁ በራሴም። እቀጥላለሁ አልቀጥልም ለሚለው ምንም የደረስኩበት ነገር የለም።
የዓለም አትሌቲክስ ሻምፒዮናው ትላንት ሲጠናቀቅ ዩናይትድ ስቴትስ የበላይ ሆና ጨርሳለች። 14 ወርቅ፣ 11 ብርና 4 ነሐስ በአጠቃላይ 29 ሜዳሊያዎችን አሸንፋለች። ኬንያ በ5 ወርቅ፣ 2 ብርና 4 ነሐስ በአጠቃላይ በ11 ሜዳሊያዎች ሁለተኛ ሆና አጠናቃለች። ኢትዮጵያ በ2 ወርቅ፣ 5 ብርና 1 ነሐስ በድምሩ በ8 ሜዳሊያዎች አምስተኛ ሆናለች። ኢትዮጵያ ከ2 ዓመት በፊት በተደረገው በለንደኑ የአትሌቲክስ ሻምፒዮና ካገኛቻቸው የሜዳሊያ ቁጥር የበለጠ በዶሃ አግኝታለች። ከአንደኛ እስከ 3ኛ የወጡት ኢትዮጵያውያን አትሌቶች ከአጠቃላይ የሽልማት ገንዘብ 4% ያገኛሉ። የዛሬ ስፖርት ዘገባዎቻችን እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ገርማቸውን ለሳምንታዊ ስፖርት ጥንቅሩ እናመሰግናለን። አድማጮች፣ አሁን ተከታዩ አፍሪካ ነክ ርዕሶች።
የካሜሩን ፕሬዝደንት ፖል ቢያ ከ300 በላይ የሚሆኑ አማጽያን ከእስር እንዲፈቱ አዘዋል። ተገንጣዮቹ ግን ቢያንስ የ2000 ሰዎችን ሕይወት ያጠፋውን ጦርነት ለማስቆም ይሄ በቂ አይደለም እያሉ ናቸው። በሀገሪቱ ሰላም ሊመለስ የሚችለው በእድሜ ይፍታ ቅጣት እስር ቤት የሚማቅቁት መሪዎቻችን ካለምንም ቅድመ ሁኔታ ሲፈቱ ብቻ ነው የሚል እምነት እንዳላቸው ነው የሚያስገነዝቡት። የፕሬዝደንቱ የምህረት ትዕዛዝ የወጣው የሀገሪቱ መንግስት በያዝነው ሳምንት ብሔራዊ ንግግር እንዲደረግ ባስተባበረበት ወቅት እንደሆነ ዘጋቢያችን ሞኪ ኤድዊን ኪንዲዜጋ ከያውንዴ በላከው ዘገባ አመልክቷል። አዳነች ፍስሐዬ ለሳምንታዊው አፍሪካ ነክ ርዕሶች አሰናድተዋለች።
ባለፈው ሐሙስ የወጣው የፕሬዝደንት ፖል ቢያ ትዕዛዝ ከካሜሩን እንግሊዝኛ ተናጋሪ ክልሎች 333 አማጽያን የፍርድ ሂደት እንዲቋረጥ አድርጓል። የትዕዛዙ ዓላማ ካለፉት 3 ዓመታት ወዲህ ሲካሄድ የቆየውን ቢያንስ በ2000 የሚገመቱ ሰዎች ሕይወት ያጠፋውን ግጭት ለማርገብ የሚያደርጉት ጥረት አካል መሆኑን ብያ ገልጸዋል። በንግግሩ የተሳተፉት የሰው ልጅ እድገት ጥናት ምሁር ሲልቫኑስ ምፎሪያ ቢያ ተከሳሾቹ እንዲለቀቁ ማዘዛቸው አዎንታዊ ነው፣ ነገር ግን እንግሊዝኛ ተናጋሪ የካሜሩን ክፍል ከአብዛኛው ፈረንሳይኛ ተናጋሪ ጋር በእኩል አይን የሚታይ ሆኖ እንዲሰማቸው መንግስት የተሻለ ስራ መስራት አለበት ይላሉ።
Our job is just starting. All documents be printed in French and in English with the same size of
ስራችን ገና እየተጀመረ ነው። ሁሉም ሰነዶች በእኩል ደረጃ በእንግሊዝኛና በፈረንሳይኛ መተርጎም ይኖርባቸዋል። አንዱ ቋንቋ ከሌላው ትንሽም ቢሆን አንሶ መቅረብ የለበትም። የካሜሩንን ባህል ለመቀየር እየሞከርን ነው።
በንግግሩ ለመሳተፍ ሲል ከእንግሊዘኛ ተናጋሪ ከተማ የተጓዘው የ29 ዓመት ዕድሜ ታክሲ ነጂ በሀገሪቱ ሰላም ሊመለስ የሚችለው በወታደራዊ ችሎት ዕድሜ ይፍታህ የተፈረደባቸው የአማጽያኑ መሪዎች ካለምንም ቅድመ ግዴታ ከእስር ሲፈቱ ብቻ ነው ይላል። ጁሌስ አኩዬታቤ የተባሉ ከ47 ደጋፊዎቻቸው ጋር በናይጄሪያ ተይዘው ባለፈው ዓመት ወደ ካሜሩን የተላኩትን ዋናው የአማጽያን መሪን ያካትታል።
If they don't release the separatist leaders that they arrested from Nigeria, if they don't release them, whatsoever that they are saying.
በናይጄሪያ የታሰሩትን የአማጽያኑ መሪዎች ካልፈቱ በስተቀር ምንም ቢሉ ምን በዚች ሀገር ሰላም አይኖርም።
የ35 ዓመት ዕድሜው ኮቦ ኢማኑኤል ደግሞ እንግሊዘኛ ተናጋሪ የሆኑት ሰሜንና ደቡብ ምዕራብ ክልሎች የውስጥ አስተዳደር መብት ማግኘት አለባቸው ይላል።
It is time for us to be given that opportunity to vote our governors.
ገዢዎቻችንና አስተዳዳሪዎቻችንን መምረጥ ያለብንና ጥሪታችንን መቆጣጠር ያለብን ጊዜ ደርሷል።
ባሜንዳ የተባለችው በእንግሊዝኛ ተናጋሪ ክልል ያለች ከተማ የካቶሊክ ሊቀ ጳጳስ ፎንቴን ኢሱያ የሀገሪቱ ፕሬዝደንት አማጽያንን ከእስር እንደሚፈቱ ካስታወቁ በኋላም ቢሆን ባሜንዳና ማምፌ የተባሉት ከተሞች በሚገኙባቸው 4 የእንግሊዝኛ ተናጋሪ ከተሞች ላይ ውጊያ እንደነበር ጠቁመዋል።
The problems that have caused the situation in which we live now is the fact that the
አሁን የምንገኝበትን ሁኔታ ያስከተለው ችግር ህዝቡ በመንግስታዊ አወቃቀር ላይ ደስተኛ ባለመሆኑ ነው። እኛ በሚገባ ሊያረካ የሚችል የመንግስት አይነት ፌዴራሊዝም ነው እንላለን። አድማጮች አፍሪካ ነት ክርሶችን ነበር የተከታተላችሁት። የምሽቱ ዝግጅታችንን ልናገባድድ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከቆንጅታየን ሰማና ለምሽቱ ያሰናዳነውን በዚሁ እናገባድዳለን።
በመላ ኢትዮጵያ ከሚገኙ 11 ከተሞች 22000 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ዛሬ በትግራይ ክልል መቀሌ ጉብኝት አድርገዋል። አምባሳደር ሬነር በጣም ፍሬያማ ጉብኝት ማድረጋቸውን የገለጸው ከኤምባሲው የወጣው መግለጫ ከክልሉ ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤልና ከንግድ ምክር ቤት አመራር ጋር ተነጋግረዋል ብሏል። የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድኖች ባለፈው አመት የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ፈጥነው መንቀሳቀስ አለባቸው ሲሉ በሀገሪቱ የብሪታንያ አምባሳደር አሳስበዋል።
አድማጮች አሁን ለምሽቱ ያዘጋጀነውን በዚሁ ማብቃታችን ነው። ከትላንት በስቲያ ከዚህ ዓለም በሞት የተለየውን ከብዙ እውቅድም ጻያን ስራዎች ወይም ምርት ስራዎች ጀርባ ያለውን ኤልያስ መልካን ስራዎች የሚመለከቱ ዜማን እንጋብዝ።
መጥቻለሁ ልብሽ ከፈቀደ ይኸው እንባዬም ስላንቺ ወረደ ሲርቅብኝ ድምፅሽ ከጆሮዬ እኔው መጣሁ ያለ ቀጠሮዬ።
አድማጮች ቀደም ብዬ እንደጠቆምኩት ከኤልያስ መልካ ስራዎች አንዱ ነው የምትሰሙት። እኛም በዚሁ እንሰናበት። የትግርኛ ስርጭት ይቀጥላል። እኛ በኩል ሰላም፣
ደህና ደሩ።
የሰማይ ውብ ጨረቃ በቦኮብ ተከባ አይ
Thank you.